ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጳጉሜ 2 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከዝግጅት ክፍላችን የቀረበ ማሳሰቢያ አለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የሐምሌ ነሐሴ እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በኢትዮጵያ በተከታታይ በከባድ ሁኔታ በዘነበው ዝናብ ምክንያት በርካታ አካባቢዎች በከፍተኛ የጎርፍ አደጋ የተጎዱ ሲሆን በቅርቡም በሌሎች አካባቢዎች አደጋው ሊከሰት እንደሚችል እየተነገረ ነው። ባለፉት ቀናት በጋምቤላ ክልል በጣለው ዝናብና ባስከተለው የጎርፍ አደጋ ምክንያት ከ18000 ሰው በላይ ከቤት ንብረታቸው የተፈናቀሉ ሲሆን ጎርፉ 8.5 ሚሊዮን ብር ግምት ያለው ንብረት ያወደመ መሆኑ ታውቋል። የተፈናቀሉ ዜጎች በጎርፉ አደጋ ምክንያት የመጠለያ፣ ንጹህ የመጠጥ ውሃና የሕፃናት ምግብ እጥረት ያለ መሆኑን ገልጸው የወያኔ ባለስልጣኖችም እስካሁን ምንም ያላደረጉላቸው መሆኑን ተናግረዋል። በሌላ በኩል በአሁኑ ወቅት እየጣለ ባለውና ለሚቀጥሉት ጥቂት ቀናት በሚጥለው ዝናብ ምክንያት በአዋሽ ተፋሰስ አካባቢዎች የሚኖሩ ዜጎች የጎርፍ አደጋ ሊያጋጥማቸው እንደሚችል ተነግሯል። የቆቃ ግድብ ሞልቶ መጠኑ ከፍተኛ የሆነ ውሃ ወደ አዋሽ ወንዝ እየተቀላቀለ በመሆኑ በምስራቅ ሸዋ በአዳማና በፈንታሌ ወረዳ፣ በአርሲ በምርቲና ጀጁ ወረዳዎች፣ በአፋር በአሚባራ ዱለቻ ቡሬም ዳይቱና ገዋኔ ወረዳዎች ውስጥ በወንዙ አካባቢ የሚኖሩ ዜጎች ጥንቃቄ እንዲያደርጉም ተነግሯል። በደቡብ ኢትዮጵያ በሞያሌ ቦረና ውስጥ የወያኔ አገዛዝ ያቋቋመውና ልዩ የገንዘብ ድጋፍ የሚያደርግለት የልዩ ፖሊስ አባላት ባካሄዱት ጥቃት በርካታ ሰዎች የተገደሉ መሆናቸውን ከአንዳንድ ክፍሎች ከተገኘ ዜና ለማወቅ ተችሏል። ህዝቡ ባደረገው የመከላከል እርምጃ የልዩ ፖሊስ አባላት የተገደሉ መሆናቸው ሲነገር፣ አንዳንዶቹ የአጋዚ ጦር አባላት የነበሩ መሆናቸውንም ለማረጋገጥ ተችሏል ብለዋል። ፍሪ ሙስ የተባለው የሙዚቃ አርቲስቶች መብት ተከራካሪ የሆነው ተቋም በሐሰት ክስ በሽብርተኝነት ተወንጅለው በወያኔ አገዛዝ የጸጥታ ኃይሎች ታስረው የሚሰቃዩት አርቲስቶችና ዘፋኞች በአስቸኳይ እንዲፈቱ የጠየቀ መሆኑ ታውቋል። በ2008 ዓ ም በወያኔ አገዛዝ በቁጥጥር ስር ውለው በማዕከላዊ እስር ቤት እየተሰቃዩ የሚገኙ ስዬና ሰለሞን፣ ኤልያስ ክፍሌ፣ ገመች ሳበራ፣ አልያድ በቀለ፣ ይፋ ገመቹ፣ ታምሩ ቀነኒና የሞይቢል ምስጋኑ ክሱ ተዘርዝሮላቸው በአስቸኳይ እንዲፈቱ ጠይቋል። በቅርቡ የቴዲ አፍሮ ዝግጅት እንዳይደረግ አገዛዙ በተደጋጋሚ የወሰደውን አስከፊ ድርጊት ተቋሙ ዘርዝሮ የወያኔ አገዛዝ በአርቲስቶች ላይ ጦርነት እያካሄደ መሆኑን ገልጸዋል። ፈንድ ፎር ፒስ የተባለው በአሜሪካ ዋሽንግተን ከተማ የሚገኘው ተቋም በዓለም አገሮች ውስጥ ውስጣዊ የፖለቲካ አለመረጋጋት ባለመኖሩ ደረጃ በዓለም ያሉትን 178 አገሮች መርምሮ ባለፈው ግንቦት ወር ያወጣው የደረጃ መመዘኛ አሁንም ያልተለወጠ መሆኑን ተነገረ። በፈረንጆቹ አቆጣጠር በ2017 ከፍተኛ ቀውስ እየተፈጠረባቸው ከሚገኙት አገሮች መካከል ኢትዮጵያ አንዷ መሆኗን ሲገልጽ አለመረጋጋትን አስመልክቶ ባለፈው ዓመት 19ኛ ከነበረው ደረጃዋ በአራት ቀንሶ በአሁኑ ወቅት በ15ኛ ደረጃ የተቀመጠች መሆኑ ታውቋል። ያልተረጋጉ አገሮች በመባል ደቡብ ሱዳን የአንደኛነቱን ቦታ ስትወስድ፣ ሶማሊያ፣ ማዕከላዊ አፍሪካና የመን የሁለተኛ፣ የሶስተኛና የአራተኛ ቦታ ይዘዋል። በአፍሪካ ውስጥ ኬንያ 22ኛ፣ ኡጋንዳ 24ኛ፣ ታንዛኒያ 65 ደረጃን ይዘዋል። በሌላ በኩል የተረጋጋ ሁኔታ አላቸው ተብለው በደረጃ መመዘኛ ከፍተኛ ቦታ ላይ የሚገኙት ፊንላንድ፣ ኖርዌይ፣ ስዊዘርላንድ፣ ዴንማርክና ስዊድን ናቸው። ኢርማ የሚል ስም የተሰጠው ከባድ አውሎ ንፋስ የተቀላቀለበት በአትላንቲክ ውቅያኖስ የሚገኙትን የካሪቢያን ደሴት ግዛቶች እየጎዳ መሆኑ ታውቋል። ባርቡዳ በተባለችው ደሴት ውስጥ ነዋሪ ከሆኑ 1400 ከሚሆኑ ሰዎች መካከል 60% የሚሆኑት ቤታቸው በመፍረሱ አለመጠጋ የቀሩ ሲሆን የፈረሰውን እንደገና ለመገንባት $100 ሚሊዮን በላይ ያስፈልጋል ተብሏል። በተጨማሪ መንገዶችና የቴሌኮሙኒኬሽን መሳሪያዎች ከጥቅም ውጭ መሆናቸውም ተገልጿል። ሴንት ማርቲኒ በተባለችው የፈረንሳይ ደሴትም ተመሳሳይ ጉዳት የደረሰ መሆኑን ተነግሯል። የካሪቢያን አገሮች በሆኑት በባርቡዳ በሴንት ማርቲንና በብሪቲሽ ቨርጂን አይላንድ ውስጥ በኢርማ 11 ሰዎች መገደላቸው ተዘግቧል። በፖርትሪኮ 900,000 ሰዎች ያለ መብራት የቀሩ ሲሆን ኢርማ በሳምንቱ መጨረሻ ፍሎሪዳ የተባለውን የአሜሪካ ግዛት ይመታል ተብሎ ይጠበቃል። በታንዛኒያ የመንግስቱ ተቃዋሚ የቻዴማ ፓርቲ አባል የሆኑት የህግ ባለሙያ ሚስተር ቲንዱ በዶዳማ ከተማ ማንነቱ ባልታወቀ ሰው በተተኮሰባቸው ጥይት የቆሰሉ መሆናቸው ታውቋል። ሚስተር ቲንዱ ከዚህ በፊት ፕሬዝዳንቱ ዲክቴተር ነው ብለሃል ተብለው ክስ ተመስርቶባቸው እየተከራከሩ እንደነበር የሚታወቅ ሲሆን በተተኮሰባቸው ጥይት ወዳቸው፣ እግራቸውና እጃቸው ላይ የቆሰሉ መሆናቸው ተነግሯል። እስካሁን ከፖሊስም ሆነ ከመንግስት ባለስልጣኖች ምንም አይነት መግለጫ ለመሰጠቱ ብዙዎችን ያስገረመ ሲሆን በግድያው ላይ የመንግስት ባለስልጣኖች አሉበት የሚለውን ጥርጣሬ ያሰፋው መሆኑ ታውቋል። የሌሴቶ ወታደራዊ መሪ በመገደላቸው ምክንያት አገሪቱ ውስጥ ሊፈጠር የሚችለውን አለመረጋጋት ለመቆጣጠር ጎረቤት አገሮች ወታደሮቻቸውን በመላክ ላይ መሆናቸውን የአገሪቱ የመከላከያ ሚኒስትር ሐሙስ ዕለት በሰጡት መግለጫ ተናግረዋል። ለሰላም ማስከበር ሥራ ወደ ሌሴቶ የሚገባው ጦር ከደቡብ አፍሪካ፣ ከአንጎላና ከሞዛምቢክ እንደሚውጣጣም ተነግሯል። ባለፈው ማክሰኞ የአገሪቱ ወታደራዊ መሪ ከሁለት መኮንኖች ጋር ባደረጉት ግጭት መሞታቸው ሲታወቅ ሁለቱም መኮንኖች የተገደሉ መሆናቸውም ተነግሯል። በስልጣን ሽሚያ ምክንያት በሌሴቶ ለረጅም ዓመታት አለመረጋጋት መከሰቱም ይታወቃል። አራት የአንጎላ ተቃዋሚ ፓርቲዎች በቅርቡ በተካሄደው ብሔራዊ ምርጫ የተሰጠው ድምፅ እንደገና እንዲቆጠር ያቀረቡትን ጥያቄ የማይቀበለው መሆኑን የአንጎላ የምርጫ ኮሚሽን ገለጸ። የኮሚሽኑ ቃል አቀባይ ለጋዜጠኞች እንደገለጹት የተቃዋሚ ፓርቲዎቹ የምርጫውን ሂደት በመቃወማቸው የምርጫውን ሕግ ጥሰዋል ካሉ በኋላ በአካባቢው ሁከትና ብጥብጥ ለመፍጠር መነሳሳታቸው የሕዝቡን ፍላጎት ይጻረራል ብለዋል። የተቃዋሚ ፓርቲዎች ቃል አቀባይ በበኩላቸው እንደገለጹት የምርጫው ኮሚሽን ድርጊት ከዲሞክራሲ ከሕግ የበላይነቱ ውጪ በመሆኑ ጉዳዩን ወደ ሕገ መንግሥት ፍርድ ቤት እንወስደዋለን ብለዋል። ሁማን ራይትስ ዋች የተባለው የሰብአዊ መብት ተንከባካቢ ድርጅት የሰብአዊ መብት ጉዳይ ትኩረት ተሰጥቶት እንዲሻሻል መንግሥቱን የጠየቀ ከመሆኑም በላይ ተቃዋሚዎች ያነሱት የምርጫ ሳጥን ስርቆትና ሌሎች መሰል የማጭበርበር ተግባሮች ምርመራ ሊካሄድባቸው ይገባልን ብለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yeah.
እስቲ ለመወያየት ድፍረቱ ይኖራል። ዛሬ ሁሉም ድብቅ ወያኔውም ሳይቀር ተቃዋሚ ኃይሎች መተባበር አለባቸው የሚለውን ጥሩም ባይነፋል። ህዝብ ተባበሩ ወይም ተሰባበሩ ብሏል ያሉንና ሳውል ሳያድር ወያኔ ጫማ ስር ወደቁም ነበሩ። ማንም አለው ማን የተቃዋሚና ሀገር ወዳድ ኃይሎች ህብረት ግን ወቅታዊና አስፈላጊም ነው። ለህብረት ያሉትን ጋሬጣዎች ጠንቅቀን እናውቃለን። ሂደቱም ቀላል አለመሆኑም ግልጽ ነው። እንቅፋቶቹን ሁሉ አስወግዶ ህብረትን መፈለግ መሻት ግን በዚያው ልክ ግዳጃችንም ሆኖ ይገኛልና የበኩላችንን ወደ መፍትሄ ጉዞ በተከታዩ መልክ ማቅረብ እንፈልጋለን። በተቃዋሚ ድርጅቶች ውስጥ ያለው ልዩነትና አለመግባባት እንዳለ ሆኖ ይህን በሁለተኛ መለስተኛ ደረጃ ይዘን ለመተባበር እንሞክር እንላለን። ልንተባበር የሚገባን ኃይሎች በኢትዮጵያ አንድነትና በዲሞክራሲ የምናምነውና ወያኔ የኢትዮጵያ ህዝብ ጠላት ነው ይወገድ ይውደም የምንለው መሆን እንዳለብንም ግልጽ ነው። በበኩላችን ህብረት ከወያኔ ጋር ለመደራደር የሚለው አቋማችን ፍላጎታችንም አይደለም። በኢትዮጵያዊነት በኢትዮጵያ አንድነት ጥላ ስር ያሉትን ሁሉ ችግሮች በዲሞክራሲ መሪ ለመፍታት ከተነሳን ከተስማማን ወያኔን አስወግዶ የህዝብ ሉዓላዊነት በማስረገጥ የኢትዮጵያን ዕጣ ፈንታ ህዝብ ወሳኝ ይሆናል በሚለው ከተስማማን ይሃፓ ለውይይትና ስምምነት ዝግጁ መሆኑን ዳግም ይገልጻል። ከገንጣይና ከፋፋይ ጎጠኛ ኃይሎች ጋር ግን ጊዜ የሚያጠፋ አይሆንም። ኢትዮጵያ ናት አልፋ ኦሜጋው። በዚህ ላይ የሚስማሙ ካሉ የሃፓ ጥሪው ተገናኝተን እንወያይ ነው። በጋራ ልዩነታችንን አውጥተን አበጥረን መስማሚያ ለመፈለግ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት የህብረት ምስረታ ማለትም የሁለት ዓመት ውይይት ተመክሯልን። ከወጉንም ከገደሉንም ጋር ለሀገር ስንል ሰምረናልና ተመክሯልን። ስለዚህ የናቴ ቀሚስ ጠለፈኝ አይሰራምና ቢያንስ ለውይይት ዝግጁ ሆናችሁ ተገኙ በሚል ሁሉንም እንጠራለን። አለን በሉ እንላችኋለን። በበኩላችን ባለን አቅም ለሀገራችን እየታገልን ነው። ወቅቱ መግለጥ ባይፈቅድልንም እንደ ትላንቱ ዛሬም መስዋዕትነት በመክፈል ላይ ነን። ከሁሉም ራሳቸው ተቃዋሚ ነን ከሚሉ ድርጅቶች ጋር በሁሉም ደረጃ ስምምነት እንደሌለንም ግልጽ ነው። ሽፍንፍን አያስፈልግም። ይህ መጠበቅም የለበት አይደለም። ቁም ነገሩ መለስተኛ ልዩነቶችን ወደ ጎን አድርጎ በዋናው ጠላት ላይ መተባበር መቻልን ይመለከታል። ይህን በተመለከተ ኢሃፓ ዝግጁ ነው። ምን ይደረግ? እንዴትስ በግንባር ምስረታው ጥረት ወደፊት እንዴት እንጓዝ በሚለው ላይ ከሁሉም ሀገር ወዳድ ኢትዮጵያ ኃይሎች ጋር ለመወያየትና መፍትሄ ለመሻት ዝግጁ ነው። ይህ ጥሪ ሀገር ቤት ህጋዊነን የሚሉትንም ኃይሎች ይመለከታል። ውይይት ስንልም ጉንጭ አልፋ ንትርክ ሳይሆን ያለን ሐሳብ የሚከተለው ነው። ኢትዮጵያዊና ሀገር ወዳድ ድርጅቶች መለስተኛ ቅራኔዎችን ወደ ጎን አድርገው ለህብረት አለና ይበሉ። ሁሉም እነዚህ ዓለምንም ቅድመ ሁኔታ ይገናኙንና በጋራ ሁሉን አቀፍ የውይይት ጉባኤ እናዘጋጅ። በዚህ ሰፊ ጉባኤ ይህ ይበጃል ይህ አይበጀንም በማጋራ ስምምነት እንቋጨው። ይህን አካሄደንም ወደ ግንባር ምስረታው እንሸጋገር። ይህ ነው የኢሃፓ ወቅታዊ ጥሪ። እንወያይ፣ እንሰባሰብ፣ አቤት በሉንና ውይይቱን እናዘጋጀው። ሁላችንም ምላሻችሁን እንጠብቃለን። ድል ለኢትዮጵያ ህዝብ ትግል።
ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
42 ቁጥር 7 ሐምሌ ነሐሴ 2009 ዓመተ ምህረት ተደራጅቶ መታገል በኢህአፓ ለህይወታቸው ሳይሳሱ የሞትን ጽዋ እየተጎነጩ አገራቸው የጣለችባቸውን አደራና ግዴታ ፈጽመው ያለፉት እኛ የኢህአፓ ጀግኖች ባለ ታሪኮች ናቸው። ለትውልድና ለታሪክ እንዲተላለፍ የተውልን የጀግንነት ታሪክ ሳይበረዝና ሳይሽራረፍ ተጠብቆ መቆየት ያለበት ከመሆኑም በላይ ለተተኪ ትውልድ የማስተላለፍ ታሪካዊ ኃላፊነት የወደቀው በቀዳሚው ትውልድ ትከሻ ላይ መሆኑን መረዳት የግድ ይላል። እንደዚያ ጀግኖች የፈጸሙትን ተጋድሎና የከፈሉትን መስዋዕትነት ስንዘክር ሁሌም ከፊታችን የሚደቀነው ማንም ሳያሳስባቸው ማንም ትዕዛዝ ሳይሰጣቸው ደሞዝ ሳይከፈላቸውና ማዕረግ ሳይሰጣቸው በሕይወታቸው የከፈሉት አገራዊ መስዋዕትነት መሆኑን ነው። ከነሱ የምንማረው አገሩን አፍቃሪና ሕዝቡን አክባሪ የሆነ ዜጋ ትግልና ሩጫው ሊሆን የሚገባው ለትውልድና ለአገር የሚበጁ አገራዊ እሴቶችን ተንከባክቦና ጠብቆ የማይሞትና የማያልፍ ቁም ነገርን ለተተኪው ትውልድ አውርሶ ማለፍ ነው። የትናንት ቆራጥ ጀግኖች ይህን የማይናወጥ ካልኪዳን መመሪያቸው አድርገው አገራቸው የጠየቀቻቸውን ክብር መስዋዕትነት በመከፈላቸው ነው ዛሬ የዚያ ታሪክ የዚያ ባህል የዚያ ቅርስ ባለቤቶች ነን ባል አገር ነን እያልን በልበ ሙሉነት በማንነታችን ልንኮራ የቻል ነው። ዛሬም ቢሆን ከትግል ውጪ የአገርን ክብርና የህዝብ መብት ማስጠበቅ አይቻልም። የአገር ሉዓላዊነትና የህዝብ ጥቅም ሊከበር የሚችለው ኃላፊነትንና አደራን ሊሸከም የሚችል አገር ወዳድ ቆራጥና ታጋይ የሆነ ትውልድ ሲኖር ነው። የዚያን ዘመኑ አፍላ ትውልድ የለውጥን አስፈላጊነት አምኖበት የታገለው የሚወዳት አገሩ ጠንካራና የበለጸገች ፍትህና ርትዕ የሰፈነባት በረሃብና በበሽታ ዜጎቿ የማይረግፉባት እኩልነት የተከበረባት የሁሉም ዜጎች አገር እንድትሆን ከልቡ በመመኘት ነው። ከእኩልነት ጥያቄ ጋር ተያይዘው ላሉት ችግሮች መፍትሄ ለመሻት የጣረው አገር ወዳዱ ትውልድ ለራሳችን ችግር ራሳችን ምላሽ እንስጥ ብሎ ነበር የተነሳው። በህዝብ አንድነት በመፈቃቀድና በእኩልነት ላይ እንዲመሰረት ቀሰቀሰ። የራሱን ብሔር ሳይከልል በብሔረሰብ ደረጃ ሳይሆን ዜጎች በኢትዮጵያዊነት እየተደራጁ በአዳን ሰርገው የሚገቡበትን ቀዳዳ ለመድፈን ጣረ። እንደ ሰጎን አንገታቸውን ቀብረው የብዙሃኑን ብሶት ረግጠው በእኩልነት መኖርን አሻፈረኝ ብለው በጎጥ መደራጀትን ፈልገው በቀሸት ምናብ ውስጥ እንደዋዠቁት ዛሬም እንደሚዋዠቁት አልቃዠም። የአገርና የህዝብ አንድነት ሊጠበቅና ሊጠናከር የሚችለው በጥላቻ ሳይሆን በፍቅር በጭቆና ሳይሆን በዲሞክራሲ በእኩልነትና በህዝብ መብት መረጋጋትና መጠናከር ነው ማለት በኢህአፓ ጥላ ስር የተሰለፈው ወጣት ትውልድ በደሙ አኩሪ የትግል ታሪክን ጽፏል። ይኸው አገር ወዳድና ተራማጅ ትውልድ የአገር አንድነትና የግዛታዊ ክልል ባዶን ሳይሆን ከህዝብ ጥቅም በእኩልነት ላይ ከተመሰረተ ከህዝብ አንድነት ጋር ከተሳሰረ የጽንፈኝነት መሰረቱ ይናዳል የጥላቻ ሰንሰለቱ ይሰበራል ብሎ በመታገሉ ተከታታይና ያላባራ የጽንፈኞች በትር አርፎበታል። ያ ወጣት ትውልድ ያንዱ ባህል ያንዱ ቋንቋ ያንዱ ሃይማኖት ከተናቀ ታዲያ አንድነት በምን ሊመሰረት ሲልም ያላሰለሰ ትግል አካሂዷል። በወቅቱ በአገራችን የዲሞክራሲ መብቶች ሙሉ በሙሉ በመታፈናቸውና ለመብቱ የሚታገለውን ህዝብና ተቃዋሚዎችን ያለ ርህራሄ የማጥፋቱ ዘመቻ ቋሚ ያምባገነኑ ፖሊሲ በመደረጉ ልዩነቶችን ብቻ በመንቀስና በማጉላት ለጎሳ ፖለቲካ ስር መስደድ አመቺ ሁኔታን ፈጠረ። አክራሪዎች አገራቸውን ጭራሽ ወደ መካድ ዘቀጡ። ሌሎች ደግሞ ኢትዮጵያዊነትን ወደ ሁለተኛ ደረጃ ዝቅ በማድረግ ጎሳዊነትን አስቀደሙ። በወቅቱ ተራማጅ ትውልድ ያሰባሰበው ኢህአፓ የብሔር ብሔረሰብ ጥያቄ ከዲሞክራሲ ጥያቄ ተነጥሎ ከታየ ችግሩ የማይቀር መሆኑን አስቀድሞ ተነበየ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለውም ጥያቄው በቅጡ ባለመያዙና በአግባቡ ባለመስተናገዱ ባለመፈታቱ የተነሳ የአገር ሉዓላዊነትም ሆነ የህዝብ አንድነት አደጋ ውስጥ ወደቀ። ያለፉትን አምባገነን ስርዓቶች የተካው ራሱን የጭቆኖች ነጻ አውጭና የብሔር ብሔረሰቦች ቤዛ አድርጎ የሚቆጥረው ወያኔም ቢሆን ጸረ ዴሞክራሲና አፋኝ በመሆኑ ህዝቡ ለዘመናት የታገለለትን የእኩልነት ጥያቄ ሊመልስ አልቻለም። ተፈጥሯዊ ባህሪው አይፈቅድለትምና መንገንጠልና አንድነት የማይጣጣሙ በመሆናቸው ስልጣን ላይ በመቆየት አገሪቱንና ህዝቡን ለመበዝበዝ እንዲያስችለው ህዝብን እርስ በርስ በማናቆር በማጋጨትና የመከፋፈል ሥራ ላይ ተሰማርቷል። በሁለቱ ስርዓቶች መካከል ያለው ልዩነት ደርግ በጉልበት ተቃዋሚውን ሁሉ በጭካኔ እየቀጠቀጠ ህዝብን በማስፈራራት በወታደራዊ አምባገነንነት አገሪቱን ያዳሸቀ ቡድን መሆኑ ግልጽ ሲሆን፣ ወያኔ ደግሞ መላውን የኢትዮጵያ ህዝብ ከደርግ ባልተለየ መንገድ እየረገጠና እየጨቆነ ጎሳዊ አምባገነንነትን አስፍኖ ህዝቡን እርስ በርሱ እያጋጨ ከመግዛት በላይ አገሪቷን ለግንጠላ እያዘጋጀ የሚገኝ ክፉ ኃይል ነው። ወያኔ ህዝቡ ለለውጥና ለዴሞክራሲ የሚያደርገውን ትግል ለማፈንና ለማዳከም እንዲሁም በህዝብ መካከል ቡዥንብር እንዲፈጠር ቀን ከሌሊት ሲማስን ይታያል። የህዝብን ትግል ማፈንና ማዳከሙ አልሳካለት ሲል የትግሉ አቅጣጫ የአገሪቱን አንድነት ወደሚንድ የእርስ በርስ ፍጅት እንዲዞር ደባ በመፈጸም ላይ ይገኛል። ስለዚህም ይህን ውዥንብር በማጥራትም ሆነ የትግሉን አቅጣጫ ዘላቂ ሰላምና እኩልነት ሊያመጣ ወደሚችል የዴሞክራሲያዊ ስርዓት ጥያቄ በማዞር ወያኔ የቀደደልንን የእርስ በርስ ፍጅት ልናመክንና ልናስወግደው ይገባል። ጽንፈኝነትን መሰረት ያደረገ ማናቸውም አይነት እንቅስቃሴ የህዝብን ብሶት ወስዶ በማጋነን ቢስተጋባም ምንጊዜም ቢሆን የህዝብን ጥቅምና ፍላጎት እስካላካተተ ድረስ የህዝብ ትግል ሊሆን እንደማይችል ያ አገር ወዳድና ህዝብ አክባሪ የሆነው ተራማጅ ትውልድ አስተምሯል፣ አጋልጧል፣ ታግሎታልም። ያ በ1960ዎቹ በስፋት ገኖ በጥልቀቱ ዳብሮ አሮጌውን የዘውድ አገዛዝ ስርዓት ለመለወጥ እና በምትኩ ህዝባዊ ስርዓትን ለመገንባት የተደረገው የተማሪዎች እንቅስቃሴ የተጀመረው በጥቂቶች ቆራጥ ወጣት ምሁራን መሪነትና አደራጅነት ነበር። እኛ ጥቂት የነበሩ ተራማጅና ለውጥ ፈላጊ ወጣቶች ለሚወዷት አገራቸው እድገት ብልጽግናና ስልጣኔ ለህዝባቸው ፍትህና እኩልነት የከፈሉት መስዋዕትነት ውጤት እየዋለና እያደር በመላው የአገሪቱ ክፍሎች ያለማቋረጥ በርካታ ታጋዮችን እያፈራ የ66ቱን ህዝባዊ እንቅስቃሴ እውን አድርጎ ለዛሬው ቀጣይ ትግል ተጨባጭ ምሳሌ ሆኖ ተገኘ። ትላንት መሬት ዳራሹ የሚለውን መፈክር ሲያስተጋቡ የነበሩት ምሁራን አርሶ አደሩ ከገባርነት ተላቆ የመሬቱና የምርቱ ባለቤት እንዲሆን በመጠየቅ ሲታገሉ የነበሩ ሲሆን በጋድ ይታይ የነበረውን የብሔረሰብ የሃይማኖትና የጾታ ጭቆና መጋረጃውን ገልጠው ወደ አደባባይ በማውጣት በአስቸኳይ መፍትሄ እንዲፈለግለት አገራዊ ጥሪን አሰምተዋል፣ ታግለዋል። የኢትዮጵያንም አንድነት በጭቆና ላይ መስርቶ በኃይል ለማረጋገጥ መጣር ልዩነትን የሚያሰፋና አንድነትን የሚያናጋ ኢሰብአዊም ነው ሲሉ ኮንነዋል። ኢህአፓን የመሰረቱት እኒያ ለውጥ አቀንቃኝ ተራማጅ ምሁራን የድርጅታቸው ልሳን በሆነው በዲሞክራሲያ የህዝቡን ጥያቄ በየጊዜው እያነሱ ቀስቀሰዋል አንቀተዋል የመደራጀትንም አስፈላጊነት በተግባር ተርጉመዋል። በትግሉ ሜዳ በመገኘትም ትግሉ የሚጠይቀውን የህይወት መስዋዕትነት ጭምር በቆራጥነት ከፍለዋል። የካቲቱ 1966 የተማሪው እንቅስቃሴ ተጠናክሮ ሊሰፋ ይቻለው ጠንካራ ድርጅትና ቆራጥ የሆኑ የአመራር አባላት ስለነበሩትም ሲሆን ሰፊ አባላቱና አገሮዳድ ደጋፊዎቹም ከራሳቸው ጥቅም ይልቅ የሀገራቸውንና የህዝባቸውን ጥቅምና ፍላጎት ያስቀደሙ ለመስዋዕትነትም ዝግጁ በመሆናቸው ጭምር ነበር ባጭር ጊዜ ውስጥ አገር አንቀጥቅጥ የተባለ ሁሉንም የህብረተሰብ ክፍሎች ያቀፈና ያሳተፈ ህዝባዊ እንቅስቃሴ በማካሄድ ጠላት እንዲሸበር ለማድረግ የተቻለው። የህዝቡ ብሶትና ሮሮ መንስኤውም በህዝቡ ላይ የተንሰራፋው ግፍ በደልና ጭቆና መሆኑን በሚገባ የተረዳው ያ ለውጥ ፈላጊ ተራማጅ ዜጋ ጭቆናን ለማስወገድም ህዝቡ የሚያነሳቸውን ጥያቄዎች ማስተጋባትና መታገል ይገባል ሲል ጽኑ እምነት አደረበት። ህዝባዊ ትግልም መካሄድ ያለበት መሆኑን ያመነው ይትውልድ የመታገያ መሳሪያ የሆነ የፖለቲካ ድርጅት እንደሚያስፈልግ በመገንዘብ በትግሉ ሂደት ድርጅቱን ኢያፓን በሚያዝያ ወር 1964 ዓ.ም እንዲመሰረት አደረገ። የኢትዮጵያ ህዝብ ትግል በተቀናጀና በተማከለ መልኩ እንዲሰባሰብ ብሎም ህዝቡ በገዢዎች ላይ ለሚያደርገው ትግል የማስተባበሪያ የማታገያ መሳሪያ ሆኖ እንዲያገለግል በማሰብ ጭምር ነበር የዛሬ 45 ዓመት ኢያፓ የተመሰረተውና በነሐሴ 26/1967 ዓመተ ምህረት እነሆኝ ኢያፓ ለህዝብ አለኝታ ብሎ ራሱንም ለህዝብ በይፋ ያስተዋወቀው። ኢያፓን የመሰረተው ያ ተራማጅ ትውልድ የነበረው ራዕይ የህዝቡን ጥያቄ ወደ ጎን አድርጎ በህዝብ ላይ ለመሰየም ወይም ህዝብ ያውቅም እኔ ነኝ ወኪሉ በሚል ቀቢጸ ተስፋ ተሞልቶ አልነበረም። ራዕዩ የኢትዮጵያ ህዝብ ያነሳቸው የመብት የእኩልነትና የዲሞክራሲ ጥያቄዎች በአግባቡ እንዲመለሱ የህዝቡም የስልጣን ባለቤትነት እንዲረጋገጥ ህዝቡ መደራጀትና መታገድ ይኖርበታል ትግሉም በድርጅት መታገዝ መቀናጀት አለበት ከሚል ጽኑ እምነት የተነሳ ነበር። የኢትዮጵያ ህዝብ ከዳር እስከ ዳር የታገለለትና አያሌ መስዋዕትነት የከፈለለት የህዝብ የስልጣን ምንጭነት የሚያስቀድመው ራዕይ ዛሬም አልተረጋገጠም። ኢያፓ በረጅሙና በርግጥም በመራራው የትግል ሂደቱ ለህልውናው ማጠየቂያ የሆነውን የሀገር እና የህዝብ ፍቅር ተንከባክቦና ጠብቆ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በተመክሮና ዕውቀት ለማዳበር ችሏል። የፍትህን የዴሞክራሲንና የእኩልነትን የአገር ሉዓላዊነትን ብርሃን በአገሪቱ ለማብራት ሲታገልም ሁሉን የኢትዮጵያ ልጆች በማሰባሰብ በአንድ አገራዊ የትግል ሰንደቅ ስር በማሰለፍ የህዝቡ አይነታ መለያው ሆኖ የመጣውን ድፍረትና ቆራጥነት በማላበስ ባካሄደው የ45 ዓመት ትግሉ በህዝባችን ደማቅና ረጅም የትግል ምዕራፍ ውስጥ የማይረሳና የማይሻር አኩሪ ምዕራፍን ጽፏል። ኢያፓ ስሙ እንደሚጠቁመው ኢትዮጵያዊና የህዝብ ፓርቲ ነው። በኢያፓ ጥላ ስር ተሰባስበው የታገሉት ብሔረሰብ ሳይለዩ ከትምክትና ከጠባብነት ተቃርነው በህዝብ እኩልነትና ታላቅነት ብለው ኢትዮጵያ የሁሉም የደስታ ቤት እንድትሆን ያመኑ እንጂ ዛሬ አንዳንድ ታሪክ ቀልባሾች ሊሉ እንደሚከጅሉት ኢትዮጵያን ለመጉዳት የተሰለፉ አልነበሩም። የኢያፓ የትናንቱም ሆነ የዛሬው መለያ ለብዙሃን ህዝብ ጥቅምና ለመላ ዜጎቹ እኩልነት ለሀገር ሉዓላዊነት ማለትም ለኢትዮጵያዊነትና ለኢትዮጵያ መቆሙ በመሆኑ ህዝቡን ለመጨቆንና አገሪቱን ለማዋረድ ለመበተን የፈለጉ ኃይላት ሁሉ በጠላትነት መድበው ሊያጠፉት ቢማስኑም ልጓዝ በድል ጎዳና በወደቁት ጓዶች ፋና ሲል በጽናት ህዝባዊ ትግሉን የቀጠለ አንጋፋ የፖለቲካ ድርጅት ለመሆን በቅቷል። የኢያፓን ህያውነት ስናነሳ የሀባ ሲመሰረት ጀምሮ ይዞት የተነሳው የህዝብ ጥያቄ በቀጣይነት በህዝቡ ውስጥ ተቀባይነትን አግኝቶ ስር ሰዶና ደርጅቶ ህዝቡ የራሱ ጥያቄ መሆኑን ተገንዝቦ ዛሬም ያልተቋረጠ የህይወት መስዋዕትነትን ጭምር እየከፈለለት በመታገል ላይ ይገኛል ማለታችን ነው። የሀባ ሲመሰረት ጀምሮ በመርሃ ግብሩ አስፍሮ ለኢትዮጵያ ህዝብ መታገያነት ካቀረባቸው ምላተ ህዝቡም ያስተጋባው የዴሞክራሲ መብት ጥያቄ ዛሬም አልተመለሰም ማለታችን ነው። ዋነኛ የካቲት 66ቱ መተክላዊ የሆኑት የህዝብ ጥያቄዎች መሬት ላራሹ፣ ህዝባዊ መንግስት ይመስረት፣ የዜጎች እኩልነት ይከበር፣ የሃይማኖት እኩልነት ይረጋገጥ፣ የጾታ እኩልነት ይከበር ወዘተ የሚሉት እስካልተመለሱ ድረስ ከአምባገነኖች ጋር የሚያደርገውን ህዝባዊ ትግል ሳያቋርጥ መቀጠሉ አይቀሬ ነው። ካለፈው የትግል ተመክሮ የምንማረው ቁም ነገር ህዝብ ለመብቱ ሲታገል ገዢዎች በኃይል ሊያፍኑት መጣራቸው የሚጠበቅ መሆኑ፣ ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አለመሆናቸው፣ እናም መብትን ለማስከበር መራር ትግልና ከበድ ያለ ዋጋን የሚያስከፍል መሆኑ ነው። እውነተኛ ትግል መስዋዕትነትንም ያካትታል። ውጣ ውረድ፣ እርዛት፣ ረሃብና ጥማት ወዘተ የትግሉ አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ፣ አማራጩ ለገዢዎች አሜን ብሎ መገዛት፣ በባርነት ለመረገጥና ለመሰቃየት ጀርባን አጎንብሶ መስጠት ነው። መብት ስንል መሰረታዊ ነው። መብት የሰው ልጅ ሰብእናም ጭምር ሲሆን አገሩ ደግሞ የሰውነቱ የዜግነቱና የማንነቱ መገለጫ ናት። ትግል ስንልም ህዝብ ይበጀኛል ያዋጣኛል በሚለውና በፈቀደው መንገድ ሁሉ የመታገል መብቱ የማይገረሰስና በማንም ሊታገድ የማይችል ሲሆን ወሳኙ ራሱ የተበደለው ህዝብ ብቻ ነው። ገዢዎች የትግሉን አይነትና የመታገያ ስልቱን ወሳኝ ሊሆኑ ከቶም አይችሉም። የትግሉ አይነትና ስልት የሚወሰነውም በገዢዎች ባህሪ ላይ ተመርኩዞ መሆኑም ግልጽ ነው። አምባገነን ገዢዎች የህዝቡን መብት አፍነው ረግጠውና ደፍጥጠው እንዳሻቸው እያሳደዱ እያሰሩና እየገደሉ ህዝቡ ለመብቱ መከበር የሚያደርገውን የሰላማዊ ትግል ጎዳና ዘግተው አትጻፍ፣ አትደራጅ፣ አትጠይቅ፣ አታምጽ፣ ብረት አታንሳ ማለት አይችሉም። የመብቱ ባለቤት በገዛ አገሩ ባዳና የበይ ተመልካች ሆኖ የተገለለው የተገፋውና የተረገጠው ህዝብ ተጨባጩን ሁኔታ በማጤን ሁኔታው የግድ በሚለውና በሚፈቅደው መንገድ ሁሉ መታገል መብቱ ነው። የየካቲት 66ቱ ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ስራን የማቀዝቀዝ ወዘተ የሚታወሱ ናቸው። ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንን የትግል ስልት መጠቀም ውጤታማ መሆኑ አያጠያይቅም። በተግባርም ራሳችን ያየነው ነው። በአገራችን የታየው የጸረ ወያኔ ህዝባዊ እምቢተኝነት፣ የሞት ከተሞች አድማ ማድረግ ወያኔን አሸብሯል። ኢኮኖሚውንም በተወሰነ ደረጃም ቢሆን አናግቷል። ባዳኑንም አስደንግጧል። ህዝብ በተለያዩ የአገሪቱ ክፍሎች በተከታታይ ባደረገው አመጽ ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ በህቡ ተደራጅቶ ባካሄደበት ውጤታማም ሆኗል። እንደሚታወቀውም የዚህ አይነቱ ስልት ለሥራ ማቆም አድማ ጥርጊያ ይሆናል። ሰላማዊ ሰልፍ ባላመቸበት ሁኔታ ይህን የትግል ዘርፍ ሊተካ የሚችል ወይም በተጠናከረ መንገድ ረዳት ሊሆን የሚችለው ደግሞ የሥራ ማቆም አድማ ነው። የሥራ ማቆም አድማ ጠቅላላና ሁሉን አቀፍ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ ከ66ቱ ህዝባዊ አመጽ ተመክሮን መቅሰም ይቻላል። የሥራ ማቆም አድማ ስንል የተወሰኑ የህብረተሰብ ክፍልን በማጠቃለል ሊጀመር ይችላል። በበቂ ዝግጅት ሁሉም የህብረተሰብ ክፍል፣ የቢሮ ሰራተኛው፣ የፋብሪካውና የትራንስፖርት ሰራተኛው፣ ነጋዴው፣ ተማሪውና አስተማሪው፣ ጭቁን ወታደሩ ወዘተ የሚሳተፍበት በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛ የትግል መሳሪያ ነው። ቀደም ሲል በተግባር ታይቶ ውጤትን አሳይቷል፣ ዛሬም ይቻላል። አሁን ያለንበትን ተጨባጭ ሁኔታ በጥሞና ስንመለከተው ዘረኛውና ጸረ ኢትዮጵያ የሆነው ወያኔ ህዝቡን በልዩ ልዩ መንገድ እያሰቃየ መሆኑን እንገነዘባለን። በግብር በኪራይና በተለያዩ ክፍያዎች ነጋዴዎችን ይበዘብዛል። የንግዱን የኢንዱስትሪውንና የአገልግሎት ሰጪውን ዘርፍ በራሱ ቁጥጥር ስር አስገብቶ የቡድኑን አባላት ባለጸጋ እያደረገ ሌላውን ህዝብ በድህነት በችግርና በረሃብ እንዲሰቃይ ያደርጋል። እናም በነጋዴው ላይ የተለያዩ ተጽዕኖዎችን ያደርጋል። በአገራችን ዛሬ ከኑሮ የተፈናቀለው ሥራ እንዲያጣ የተደረገውና በችግርና በመከራ የሚኖረው ሕዝብ ቁጥር በቀላሉ የሚገመት አይደለም። የዜጎች ማኅበራዊ ኑሮም ገዢዎች ሥልጣን ላይ ለመቆየት በሚያደርጓቸው ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ሁኔታዎች አስከፊነትና ጎጂነት የተነሳ ፍርስርሱ ወጥቷል። አብዛኛው ሕዝብ በተላላፊ በሽታዎች እየተለከፈ የሚረግፍ ሲሆን ረሃብ የሀገራችንን ምድር የሙጥኝ ብሎ ገዢዎች በተፈራረቁ ቁጥር አሃዙን እየቀያየረ መጎብኘቱንም አላቋረጠም። ለራሱ የሚበላው ለከብቱም ግጦሽ አጥቶ ቀየውን እየለቀቀ የሚፈልሰው ሕዝብ ብዛት ከጊዜ ወደ ጊዜ ከፍ እንዲል ከማድረጉም በላይ ወላጆች ከልጆቻቸው፣ ሚስት ከባሏ እየተነጠሉ ጧሪና ቀባሪ፣ ተንከባካቢ፣ ረዳት፣ መጋቢና ሳዳጊ እያጡ ነው። ሥራ አጥነቱ እጅግ በመብዛቱ የተማረውና ከተመኛው ራሱን ችሎ በመቆም ትርጉም ያለው ኑሮ መመስረት ኑሮውንም ማሻሻል ባለመቻሉ ተስፋው የመነመነበት ሆኗል። ለአገሪቱ የወደፊት ተስፋ መሆናቸው አጠያቂ ያልሆነውን በቀላሉም ሊተኩ የማይችሉ ወጣት ልጆቿን የተማሩና የሰለጠኑትንም ጭምር እንዲህ እያመነመነች ልትለማና ልትበለጽግ ብሎም ልታድግ ቀርቶ እንዴት ራሷን ችላ መቆም ትችላለች? በዚህ ሁኔታ የወጣቱ ትውልድ ተልእኮ በታሪክም እንደተመዘገበው አገራችንን በተጨባጭ እንደታየው ሰጥ ለጥ ብሎ መገዛትና አምባገነኖችን ማገልገል አይደለም። የኢትዮጵያ ወጣቶች የሚታወቁትና ታላቅ ዝናን ያተረፉት ለፍትህ፣ ለእኩልነትና ለዴሞክራሲ መቆማቸው ጭምር ነው። ዛሬም ሕዝቡን በኢኮኖሚ ጥያቄዎች ዙሪያ አሰባስቦ ማታገል መሠረታዊና ተቀዳሚ የትግል ስልት ነው። የሁሉናም ጉዳይ ነው። ሁሉንም የህብረተሰብ ክፍል የሚነካና ቀጠሮም የማይሰጥበት ጉዳይ ነው ሊባል ይችላል። በዚህ መስክ የሚካሄድ ትግልም ከፖለቲካ ልዩነት ርቆ ሰፋ ያለውን ትግል ሊያስተባብር የሚችል ነው። በማህበረሰባዊ ጥያቄዎችም ሆነ በባህል ጥያቄዎች ዙሪያ ተመሳሳይ ትግል ማካሄድ ይቻላል፣ ይገባልም። በፖለቲካው ትግልም የማይናቅ ተመክሮ በመስዋዕትነት የገበየ ህዝብ ነው። ቀደም ካለው ታሪክ ሌላ ከላይ ለማሳየት እንደሞከርነው የተማሪዎችን ትግል ስንዘክር፣ የየካቲት አብዮትን ታሪካዊነት ስንመሰክር የምናወሳው ይህንኑ ነው። የተቃውሞን ጎራ ማስፋት፣ ማጠናከር፣ የህብረት ትግልን መፍጠር፣ የተቃውሞን ግብንም ማወቅና የእንቅስቃሴውንም አቅም መመዘን፣ አንገብጋቢ መፈክሮችን ማስተጋባት፣ የተቃውሞ ህዝባዊ ሰልፍን ማድረግ፣ መደጋገም፣ የሥራ ማቆም አድማን ማደራጀት፣ አድመኞችን መደገፍና መርዳት፣ ከፋፋዮችንና ወሬ አቀባዮችን ማግለል፣ የእስረኛንና የሰማዕትን ቤተሰብ መንከባከብ ተግባራዊ የተደረጉበት ወቅቶች ነበሩ። ዛሬም በአገራችን እነዚህን ለማስቀጠል ከሕዝባችን አቅም በላይ አይደለም። ይህን ዘረኛና አምባገነን የሆነ የወያኔ አገዛዝ ለማስወገድ ሕዝባዊ ትግል አስፈላጊና ግልጽ ከሆነ ቢያንስ ድፍን 26 ዓመት አልፏል። ያለ ሕዝባዊ ትግል የሚገኝ ድልም ሆነ የመብት መከበር ሊኖር የሚችል ባይሆንም የኢትዮጵያ ሕዝብ መብቱን ለማስከበርና ለማረጋገጥ አገሩን ከጥፋት ለማዳን የጀመረውን ሕዝባዊ አመጽ መቀጠልና ማፋፋም ይኖርበታል። ትግል ሲሉ ትግል ስንል የሚል ጨዋታ እንዳይሆን ጥንቃቄ ያሻዋል። ጥቂቶች ብቻ ገንዘቡ አለን መሳሪያው አለን ብለው ትግል አካሂደው ነጻነትና መብትን ለሕዝብ አጎናጽፉም። ትግል ስንል ህዝብን ያቀፈ ህዝብን መሰረት ያደረገ በህዝብ ተሳትፎ የተደገፈ ህዝባዊ ትግል ማለታችን እንደሆነ ግልጽ ሊሆን ይገባል። ሀገር የህዝብ እንደመሆኗ ለሀገር ደህንነት የህዝብ ተሳትፎ ያስፈልጋል። በትግሉ የህዝብ ግንባር ቀደም ተሳትፎም ካልተረጋገጠ የሚፈለገው ህዝባዊ ድል አይገኝም። በርግጥ በሚፈለገውም ግብ ላይ አንድ ወጥ ወይም ተመሳሳይ አቋም አለ ብሎ መጠበቅ አይቻልም። ዴሞክራሲ ያለ ሁሉ የዚሁ መርህ ተከታይ አይደለም። በአንድነት ሽፋን ፍጹማዊነትን፣ የበላይነትን፣ ብዝበዛን ሊያስፋፉ የእኩልነትን መብት ከብዙሃን ሊያርቁ የሚመኙ አልጠፉም። በመብት ስም ህዝብን ከፋፍለውና እርስ በርስ አፋጅተው የራሳቸውን የበላይነት ለማስፈን የሚጥሩም አሉ። በህዝብና በዴሞክራሲ ሽፋንም የባዕዳንን ጥቅም ለማስጠበቅ የተሾሙና የተሸለሙም አሉ፣ መወራጨታቸውን አላቆሙም። ስለዚህ የምንፈልገው ዴሞክራሲ፣ የምንመኘው ድል ምን አይነት ነው፣ የማን ነው፣ ለማን ነው የሚለውን በግልጽ ማወቅ ማስቀመጥ ያሻል። የምናድናትስ አገር በዴሞክራሲና በእኩልነት ላይ ትገነባለች ወይስ በጭቆናና በዘረኝነት? ለዚህ መልስ መስጠቱና ጎራ መለየቱ ተቀዳሚና አብይ ተግባር ነው። ከየካቲቱ ህዝባዊ ትግል የምንቀስማቸው በርካታ የትግል ተመክሮች አሉን። ከላይ የቀረቡትን የህዝብ ትግልና የሆነውን ያየነውን ሁሉ ማገናዘብን የግድ ይላል። የህዝብ ኃያልነት ከህብረቱ የሚሰርጽ እንጂ ቁጥሩ በዝቶ ተነጣጥሎ በመቆሙ አይደለም። የብዙ ዓመታት የተማሪዎች ትግል የዘውዱን አገዛዝ ሊያናጋ የቻለው ህዝቡ አሻፈረኝ ብሎ በአንድነቱ፣ በኢትዮጵያዊነቱ በየካቲት በህብረት በተነሳ ጊዜ ነው። ይህ ህብረትና ጽኑ የትግል መንፈስ ከየካቲት በኋላ በአስፈላጊው ስፋትና ጥንካሬ ባለመቀጠሉ ደርግ ተቃዋሚዎቹን ሊጨፈጭፍና በመላው ህዝብ ላይ ፈላጭ ቆራጭ ስርዓቱን ለማስፈን ቻለ። ሀገር አቀፍ ተቃውሞ በወቅቱ ተቀናብሮ ባለመከሰቱ የነቁ የህዝብ ወገኖች፣ አታጋዮች፣ አደራጆችና ቆራጥ አታጋዮች ተጋፍጠው በእሳት ተጠበሱ። ትግሉም ከፍተኛ ጉዳት ደረሰበት። የዛሬዎቹም ታጋዮች፣ በተለይ ወጣቱ ትውልድ ካለፉት ህዝባዊ እንቅስቃሴዎች ትምህርት መቅሰምና የነበሩ ስህተቶችን ላለመግደም ከህዝባዊ ትግሉ ጠንካራ ጎኖችን መቅሰም ይኖርበታል ብለን እናምናለን። በኢያፓ በኩል ይህንን እውን በማድረግ በኩል በተግባር ከትግሉ ከቀሰምነው ተመክሮ በተገኘው መንገድ ሁሉ ለማካፈል ጥረቱ አልተቋረጠም። የሚያዳምጥ ጆሮ፣ የሚያገናዝብ አእምሮ ከተገኘ የወያኔ ሂደትም በተግባር እንደታየው ከደርጎቹ የተለየ አይደለም። የወያኔ ዋና ተልእኮ አገርን ማዳከም፣ ህዝብን መከፋፈልና መበታተን በመሆኑ የከፋፍለ አጥፋ ፖሊሲው መረን የለቀቀ ነው። ነጥሎ መምታት፣ እያደናገረ መከፋፈል፣ ነጥሎ ማጥቃትንም የተካነበት ወያኔያዊ ዘዴው ነው። ያፓን ለመነጠል ሌሎችን የወደደ መስሎ አቀፍያለሁ ብሏል ይላል። እስካሁን ባየነው ህዝብን እርስ በርስ በብሔር፣ በጎሳ፣ በቀበሌ፣ በሃይማኖት አናክሷል። ድርጅቶችን ቀፍቅፎ ድርጅቶችን እርስ በርስ አጋጭቷል፣ አዳክሟል። ወያኔ ከፍጥረቱ ዋና ችግሩ ማለትም እምነቱና ቅኝቱ ይህ ነው። በዚህ ላይ ግልጽ መሆንን ይጠይቃል። ለነገሩ አይከፍሉት መስዋዕትነት በመክፈል እጅግ በርካታ ለሆነው በፖለቲካው መስክ ለተሰለፈው ክፍል ግልጽ እየሆነ መጥቷል ብንል ስህተት አይሆንም። ከጥቂቱ ዛሬም የዝሆን ጆሮ ከገጠሙት በቀር ወያኔ ዘረኛና አምባገነን ኃይል አምላኪ በመሆኑ ሽብርና ጭፍጨፋን የተላበሰ ነው። እንደ ደርግ ሁሉ ወያኔም በስልጣን ላይ የተቀመጠው በጉልበት ነው። ድፍን 26 ዓመት በቦታው የቆየውም የህዝብን ፍላጎት ረግጦና ጨፍልቆ ነው። ያም ሆኖ ወያኔ በህዝብ አመጽ ተናግቷል። የሚቀረው መውደቅ ነው። ይዜ ካገኘና ወያኔ መልሶ ከተጠናከረ የህዝብን ተቃውሞና አመጽ ለመግታት የደርግን የቀይ ሽብር የሚያስንቅ ትርኢት ሊያሳየን የሚቦዝን አይደለም። ለዚህ ማርከሻው የህዝብ መደራጀትና ከዳር እስከ ዳር እጅ ለእጅ ተያይዞ በአንድነት ሆ ብሎ መነሳት ነው። ባንድነት የተሰባሰበን በድሜውም የቆየን የህዝብ ትግል የሚገታው ምድራዊ ኃይል ፈጽሞ ሊኖር አይችልም። ለምሳሌ የቬትናምን የህዝብ ትግል ያስታውሷል። አምባገነኖችም የሚፈሩት ይህንን የህዝብ በትርና ቁጣ በጽናት መታገሉን ብቻ ነው። ዛሬም እንደትላንቱ የኢትዮጵያ ህዝብ ወያኔን አንፈልግህም አልወከልኩህም ወግድልኝ እያለ በተበታተነ መልኩም ቢሆን እየታገለ የህይወት መስዋዕትነትን እየከፈለ ነው። ዛሬ ከትላንቱ የተለወጠ ነገር የለም። ወያኔን ቢያገላብጡት፣ ሌላ ታሞ ቢደልቁለት፣ አዳዲስ ምስክሮች ቢሽጎደጎዱለት ሲገልጡት ያው ወያኔ ነው። ለውጥ የሚጠበቀው ከህዝብ ነው። የኢትዮጵያ ምድር ለውጥን አርግዛለች። ነጻነትና ፍትህን እያማጠች ያለች አገር ነች። በወያኔ ማናለብኝነት ሳይቋረጥ የሚካሄደው ግፍ ሞልቶ እየፈሰሰ ነው። ገላጋይ አዋላጅ የቁርጥ ቀን ታጋይ ልጆቿን ትሻለች። የዚያች አገር ለውጥ ፈላጊና አገር ወዳድ ዜጋ ሁሉ መታገል፣ ማንም የማይገረስሰው መብቴ ነው ብሎ መነሳት ይጠበቅበታል። ሕይወቴን ለአገሬ ለወገኔ ብሎ በቆራጥነት መሰለፍ ይገባዋል። ትላንትና የታየው ዛሬም ማየት የማይቻልበትና የማይደገምበት ምንም ምክንያት አይኖርም። ኢትዮጵያ የታጋዮች መካን ሆና አታውቅምና። በሕዝብ ያልተወከለን መንግሥት አምሮ መታገል፣ ወያኔ ላይ ማመጽ፣ ለአገር ሕልውናና ለመብት፣ ላልተገደበ ዜግነት፣ ለእኩልነት መከበር ወዘተ አምሮ መዋደቅ ኢትዮጵያዊ ግዴታ ብቻ ሳይሆን የሰብአዊ ክብር መገለጫም ነው ብሎ ኢሕአፓ ያምናል። የኢትዮጵያ ሕዝብ ባለማሰለስ በገዢዎቹ ላይ የዘመናት ትግል ያካሄደው የተዋደቀውና አያሌ የሕይወት መስዋዕትነትን የከፈለው በከፋ የድህነት አረንቋ ውስጥ ተዘፍቆ በረሃብ እየተገረፈ በድንቁርናና በበሽታ እየማቀቀና እየተሰቃየ ፍዳውን እየቆጠረ ለመኖር ሳይሆን የመብቱ ባለቤት ሆኖ ነጻ በሆነ መንገድ ራሱን በራሱ የሚያስተዳድርበትን አዲስ የሆነ ሕዝባዊ ሥርዓት ለመገንባት ነው። የኔ የሚለው ሕገ መንግሥት አርቅቆና እውን አድርጎ የኔ የሚለው መንግሥት በስልጣን ላይ ለመሰየም ነው። ሲያሰኘው ሊጠይቀው የሚችል እንዲሁም ከስልጣን አውርዶ በቦታው ሌላ ሊሰየም የሚችልበትን የስልጣን ምንጭነቱን ያስረገጠ ሥርዓት እውን ለማድረግ ነው። የወያኔ የጥፋት ተልእኮ ሊደርስ የሚችለው በወያኔ በራሱ ብቻ ሳይሆን ሕዝቡን በሚከፋፍሉና በእጅ አዙርን በሚረዱት ክፍሎች አስተዋጽኦና ተሳትፎ መሆኑ ግልጽ መሆን ይኖርበታል። ዓይናችንን አእምሯችንን ከፍተን በመከታተል ነቅተን መጠበቅ ይገባል ስንል ያለፈው እንዳይደገም፣ ዛሬ የጠላነው ነገ በሌላ ገጽታ እውን እንዳይሆን፣ ተከፋፍለንና ተወናብደን ለወያኔ ሸርና ጥቃት እንዳንጋለጥ መጣር ይኖርብናል ከሚል ነው። ወያኔን በቅጡ ዛሬም ላልተረዱ የዋሆችና ማንን እንደሚታገሉ ለምን እንደሚታገሉና እንዴት እንደሚታገሉ ላልተገለጠላቸው ፖለቲከኞች የወያኔ አምባገነናዊነት፣ ከፋፋይነት፣ ኃይል አምላኪነት ልክፍት ሳይሆን ተፈጥሮው ማንነቱ መሆኑን ማወቅ ያሻል እንላለን። የወያኔ መሪዎች ጸረ ሕዝብ ሽብር እየሰፋ እንጂ የሚቀንስ አይደለም የምንለው አፈጣጠራቸውን ብሎም ድርጊታቸውን በሚገባ ስለምናውቅና ስለምንረዳ ጭምር ነው። የሕዝብ ተቃውሞ እያየለና እየሰፋ እስከሄደ ድረስ ወያኔ ሕዝብን ማሸበሩን አያቆምም። ያ ደግሞ እርስ በርሱ የሚቃረን ነገር ቢመስልም ለወያኔ ውድቀት ጉድጓድ ማሽ የፍጻሜውም ጎዳና መሆኑ ግልጽ ነው። ለዚህም ነው ነቅቶና በህቡ ተደራጅቶ የወያኔን ሴራ ማጋለጥ፣ ማክሸፍ፣ ለወያኔ መሳሪያ ላለመሆን መጠንቀቅ፣ የጸረ ወያኔ ትግሉን ጥንካሬና ኅብረት ለማረጋገጥ መጣር ቀዳሚ ትኩረት መሰጠት የሚገባው። ሁሉም ኢትዮጵያዊ ዜጋ ግዴታውን ሲወጣ ነው አገር ከመበታተንና ከጥፋት የምድነው። የኢሕአፓ የትግል ይዘት ራዕይ በኢትዮጵያ አገራዊ ጥቅም ሉዓላዊነትና የሕግ የበላይነት መረጋገጥ ላይ እየተመሠረተ በመሆኑ ይህ ነው የማይባል መሥዋዕትነትን ከፍሏል። መከራና ሥቃይ ተቀብሏል። አምባገነን በአምባገነን ሲተካ፣ ቅጥረኛ በቅጥረኛ ሲተካካ ሳያወላውል ትግሉን ቀጥሏል። የትግላችን ይዘትም እንዲሁ ታድሶ ዳብሮና ተጠናክሮ ይገኛል እንጂ ተለውጦ ተሰርዞና ተደልዞ አይገኝም። ያባ ለህዝብ እኩልነትና አንድነት ለዲሞክራሲና ለህዝብ የስልጣን ምንጭነት ታግሏል። ዛሬም ለዚሁ ትግሉን እንደቀጠለ ይገኛል። እነዚህ ክቡር ዓላማዎች ከግብ እስካልደረሱ ድረስ ትግሉ መቼም ቢሆን መች የሚቆም አይሆንም። ለጠላቶቻችን ቅዠት፣ ለወገን ደግሞ አለኝታና ደመላሽ ሆኖ ኢህአፓ ትግሉን ይቀጥላል። እጅ ለእጅ ተያይዘን የዚህን አምባገነን አገር አጥፊ አገዛዝ ማክተሚያ እናፋጥን እንላለን። የኢትዮጵያ ህዝብ ለመብቱ የሚያደርገው ህዝባዊ ትግል ይቀጥላል፣ ድልንም ይቀዳጃል። እናቸንፋለን።
ሻማ ላላለፈለት ህልቆ መሳፍርት ያልፍለት ዘንድ ታስቦለት እድል አልቀና ብትል ሆኖ እንጂማ ቢጠፋ ገድል ማናንተን ከሐሳቡ ጥሎ ማንስ ወዳጁን ይጠላል ኪሎ ለገቢው ይንገበገባል እንጂ ትከሻውን ይጠላል እንዴ ወዳጅ? ታሪክ ፊቷን ብታዞር አፍታው ላጥፊ ቢያደላ ለፊው ተሟጋች ተሳዳጅ ደግሞ አጭላጊው ሲበላ እግር አውጥታው የተረፈው ደጋግሞ መብራት ያልሰነፈው ጊዜም መቻጣችና ባንዳ እውነት ላይ የግፍ ፈርዳ እጅም አስያዘች አሳዳ ተርፎን ከነበር ከያ ሻማ ቀልጦ ላይበራ ስንቀማ አይን ባሳወረ ጨለማ ምንስ እንበል ረለማ ጸጋ መጽሐፌ ደብተራ ልከነው የነበር ለኛ ሥራ ጧፍ ሻማ ሆኖ ሊበራ ለመልካም ፍሬ ደም ሊዘራ እሱም ያ ነበርና ከያ ትውልድ ተግዞ ባፋኝ በቀለኛ የብርሃን ጭላንጭሉ በመንፈስ ይበራለኛ ተጎታም ብታልፍ እንኳን ካሉ መልኩ ቢለወጥ አምሳሉ ገላፈር ሁሌም አካላት ነፍሱ ሁሌም ዘለዓለም ከሚኖረው ታሪክ ጋር ሕያው ናት እሷም ላትረሳን ላንረሳት
I'm with you, yeah, you know.